በመጽሐፍ ቅዱስ እጅግ ከሚመስጡኝ ታሪኮች መቼ ሁሌም ነው እንዲምላችሁ አይደል? ግን ይሄ ደግሞ እውነት ለመናገር እግዚአብሔርን የሚወድ እግዚአብሔርን የተጠጋ ሁሉ እጅግ የሚደነቅበት እጅግ የሚመስጥ ታሪክ የተመዘገበ ነው። ዛሬ ደግሞ ምን ጀምረው በመጽሐፍ ቅዱስ ላይ እጅግ ታላላቅ ከሚባሉ ሰዎች ሁለቱን ነው ዛሬ ምናነሳው። በጣም ታላላቅ የሚባሉ ሰዎች ሁለቱን ነው ምናነሳው። እነዚህ ሰዎች ለኔና ለናንተ ህይወት ቀጥተኛ የሆነ ብዙ ትምህርት ያላቸው ሰዎች ናቸው። በጣም ትልልቅ ትምህርት የሚሰጡን ቅዱሳን ናቸው። በማስተዋል ካየ ነው እምለምናችሁ ነገር አሁን ሁልጊዜም እንደምለው በእግዚአብሔር ራህ እምለምናችሁ እዚህ ከተማራችሁት በኋላ ቤታችሁ ደግሞ ገብታችሁ አንብቡት። ስታነቡት ያን ታሪክ እስከዛሬ እንዴት አለፈኝ እንዴት እንዲህ በማስተዋል ሳላየው ቀረሁ ትላላችሁ። የእግዚአብሔር ራህ ምን ማለት እንደሆነ ይገባችኋል። በመስቀል ላይ በተሰቀለው ልጁ ነው እየለመንኳችሁ ያለሁት እንድታነቡት። የእግዚአብሔር ራህ የተገለጠው በዚህ አይደል? አይደለ? ሐዋርያት ይሄን ቃል ይጠቀሙታል። በይበልጥ ቅዱስ ጳውሎስ አይደል? እንዲህ እንድታረጉ በእግዚአብሔር ራህ ለምናችኋለሁ ይላል። ሰውነታችሁን ያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራህ ለምናችኋለሁ ይላል። የማይገባው አይገባው። ለሚገባው ግን ይሄ ልመና በጣም ከባድ ልመና። ስለዚህ ይሄን ታሪክ ቤታችሁ ስታነቡት የበለጠ ለህይወታችሁ እንደ ወለላ ማር የሚጣፍጥ ደዌም የሚያርቅ ከውስጣችሁ እንደው ማር እኮ ደዌም ይነቅላል አይደል? ከመጣፈጥም አልፎ ደዌም የሚያርቅ ደዌ ማራቅ ብቻ አይደለም፣ ኃይል ደግሞ ይሰጣል። አይደለም ኃይል፣ ሙቀት፣ ብርታት ይሰጣል። እንደዛ የሆነ የማር እንደ ማር ወለላ የሆነ ቃል ነው የምታገኙት ከውስጥ። ጋብዣለሁ፣ መጠቀም እናንተ ድርሻ። እሺ ማነሳላችሁ ዛሬ ነብዩ ሳሙኤልን። ነብዩ ሳሙኤልን ሲያነሱ እናቱን ነብይት ሐናን አለማንሳት የተገባ ይሆን? ምክንያቱም የልጇ ማንነት ከእናቲቱ ማንነት የተቀዳ ነው። የልጁ ማንነት ወደፊት ልጇ የሚሆነውን ማንነት ከእናቲቱ ማንነት አስቀድመን መናገር እስከምንችል ድረስ የሚታይ ማንነትን የነበረ እሷ ነብይት ነበረች። የወለደችው ምን ሆነ? ነብይ ሆነ። እሷ ለእግዚአብሔር የታመነች ነበረች። እሷ የወለደችው ልጅ በእግዚአብሔርና በእስራኤል ፊት ከዳን እስከ ቤርሳቤ የታመነ ሆነ። ከዳን እስከ ቤርሳቤ ምን ልበላችሁ? የኢትዮጵያ ዳር ድንበሮች እንገሩ። በድሮ አውቃለሁ ከራስ ካሳር እስከ ሞያሌ ይባል ነበር ድሮ አይደል? ኤርትራ ሳትቆረጥ ከራስ ካሳር እስከ ሞያሌ ይባላል። አሁን ምንድነው ያለው ድንበር? ጫፉ ስለማላቀው ነው ይቅርታ አርጉኝ። ባድመ ነው፣ ከባድመ እስከ ሞያሌ ይበሉት። ይሄ ነው እንግዲህ ከዳን እስከ ቤርሳቤህ ማለት ይሄ ነው። ይሄን ያህል የታመነ በእግዚአብሔር የተወደደ ነቢይ ነው የሆነ። ኤፍሬማዊ የሆነ በኤፍሬምም ሀገር የሚኖር አንዳንዶች ኤፍሬማዊ ያለው በኤፍሬም ሀገር ስለኖረ ነው እንጂ የሌዊ ነገድ ነው ይሉታል ህልቃናን። የሆነ ሆኖ መጽሐፍ ቅዱስ ላይ ከኤፍሬም ወገን የሆነ ነው የሚላችሁ። ህልቃና የሚባል አንድ ሰው ነበር ብሎ ነው የሚጀምረው። ይህ ሰው ሁለት ሚስቶች ነበሩት፣ ሐናና ፍናና የሚባሉ ሁለት ሚስቶች ነበሩት ይላል። በብሉይ ኪዳን የጋብቻው አካሄድ ራሱ እንዴት ተዛብቶ እንደነበር ትመለከታላችሁ። እግዚአብሔር ከጥንት እንዲህ አይደለም ያለው ጌታችን ለዚህ ነው። ማቴዎስ ወንጌል ምዕራፍ 19 ላይ ሲጠይቁት ከጥንት እግዚአብሔር ወንድና ሴት አድርጎ ፈጠራቸው፣ ከጥንት እንዲህ አልነበረም ያላቸው ለዚህ ነው። በኋላ ግን ስትመለከቱ በእግዚአብሔር ዘንድ የከበሩ ቅዱሳን ምንላቸው እንኳን በጋብቻ ህይወት ላይ ተሰነካክለው እናያለን። አይደለም ትክክለኛዋ የጋብቻ ቅድስና ፍንጥቅ ብላ የምናያት ኖህ ጋር እናያታለን፣ ይስሐቅ ጋር እናያታለን። አይደለ? ይስሐቅ ጋር እናያታለን። አብርሃም ጋር እንኳን እንሄድ፣ ሶስት ሚስቶች እንደነበሩት ነው አይደለ? በርግጥ ባሪያይቱ ሀገር በፈቃዱ የደረሰባት ባርቶንም ደርሶባት ሳራ አለች ጨዋይቱ፣ እንደገና ደግሞ ሳራ ከሞተች በኋላ ኬጦራ አለች። ያዕቆብ ጋር ስንሄድ በደንብ ይታያል፣ ሊያና ራሄል አሉ፣ ላባና ዘለፋ አሉ። እንዲህ ሆኖ ነበር። ስለዚህ ፍናናንም ስታዩት ኢትዘሙ የሚለው የሙሴ ህግ ቢኖርም አታመንዝር አይደለም? ማመንዘር ማለት ነው ማለት ነው። ካንድ በላይ አይደለም እንዴ? ካንድ በላይ ከሚስቱ ውጪ ማለት ነው። ሚስት ደግሞ የቷናት መጀመሪያ ያገባሃት? መውለድ ቻለች አልቻለች? መከነች ሰነፈች? ደህየች ጠቆረች ከሳች መልኳ ተወለገ? እንዲህ ብለህ ምን ማለት አትችልም፣ መፍታት አትችልም። ሚስት እሷ ናት። በሙሴ ህግ አታመንዝር የሚለውም ህግ ተቀምጦ ነገር ግን የሚፈጽመው አልነበረም። ቅዱስ ጳውሎስ ይሻር የነበረው ብሎ የጻፈው ለዚህ ነው። የቀደመው ህግ ይሻር የነበረው ብሎ የጻፈው ለዚህ ነው። ቆሮንቶስ 3 ላይ አይፈጽሙትም ነበር፣ ለመፈጸም አቅሙም አልነበራቸው። ስለዚህ ሁለት ሚስቶች ነበሩት። ሁለቱ ሚስቶች አብረውት ሲኖሩ የሚደንቀው ነገር አንደኛይቱ ፍናና ልጆች ነበሯት ይላል እንጂ ስንት ልጆች ነበሯት፣ ምን አይነት ነበሩ አይጠቅሱም። ለምን? ሊነገርላቸው የሚገቡ ሆነው አልተገኙም፣ አይጠቅሱም። ሐና ግን መካን ነበረች። መካን ብትሆንም ህልቃና ግን ከፍናና ይልቅ ማንን ይወድ ነበር ይላል? ሐናን ይወዳት ነበር ይላል። ሐናን ይወዳት ነበር። ስትመለከቱም ስነ ምግባሯ እምትወደድ ሴት ነበረች። እጅግ ራሷን የገዛች ጨዋ፣ ምናምንቴ ያልሆነች አይደለም፣ እግዚአብሔርን የምትፈራ ከእግዚአብሔር ጋር ምስጢረኛ የሆነች ሴት ነበር። አሁን እኮ መታደል ነው እንዲህ አይነት ሴት ማግባት። እኛ አሁን የምናገባትን ሴት ብዙ ጊዜ ምን መስፈርት አድርገን የምንወስደው ምኗን? መልኳ፣ ደምግባቷ አይደለም፣ ቅርጿ፣ አጥንቷ አይደለም። ከዛም በላይ የሚሄድ አለ መስፈርት? ምናልባት ገንዘብም የሚያይ ይኖራል፣ ብሔርም የሚያይ ይኖራል። ብሔሬ ነች አይደለችም የሚልም ሊኖር ይችላል። እስከዛ ድረስ የሚሄድ ሊኖር ይችላል። ግን የሁላችንም ግንዱ አንድ አዳም አንድ ሔዋን፣ በቃ አለቀ። ይሄ የሰው ክፋት የወለደው ነው። አንተ ከዚህ ወዲህ ነህ፣ አንተ ከዛ ወዲያ ነህ የሚለው የሰው ክፋት የወለደው ይሄ ሁሉ ዓለም ላይ የምታዩት ነገር የሰው ክፋት የወለደው ነገር፣ የሰው ክፋት። ሐናን ይወዳት ነበር ጨዋ ስለነበረች። ሐናን ይወዳት ነበር እግዚአብሔርን ትፈራ ስለነበር። ሐናን ይወዳት ነበር ራሷን ከእግዚአብሔር ጋር ያጣበቀች ሴት ስለነበረች ይወዳት ነበር ሕልቃና በጣም። እንግዲህ መካን ናት። በብሉይ ኪዳን ደግሞ አባቶች ሚስታቸው ልጅ ካልወለደችላቸው ብዙም ደስተኞች አይሆኑ፣ ሴቶቹም እንደተቀሰፉ እንደተረገሙ ነበር የሚቆጥሩት ራሳቸው። ተረፈ መስዋዕት እንኳን እንዲበሉ አይፈቀድላቸውም ነበር። አሁን በዛ ነገር በጣም ታዝናለች ሐና። ያቺ ደግሞ ፍናና ጣውንቷ ሐናን ታበሳጫት ታስቆጣት ነበር ይላል። አንቺ ደረቅ ይብስ ተማህፀን የበቅሎ ዘመድ ቢወልዱሽ እንጂ አትወልጂ፣ እንዲህ አይነት ክፉ ስድብ እስራኤሎች ያውቁ ነበር ይላል ትርጓሚያችን ላይ። እንዲህ አይነት ክፉ ስድብ እየተናገረች በምታደርገው ነገር ሁሉ ሐናን ታበሳጫት ነበር። ሐና ግን ስትበሳጭ ለፍናና መልስ ሰጠቻት የሚል አታነቡ። እንደ ሰደበቻት ሰደበቻት፣ እንደ ረገመቻት ረገመቻት የምትል የሚል አታነቡ። ይልቅ ምን ታደርግ ነበር? ታለቅስ ነበር፣ ወደ እግዚአብሔር ብቻ ታለቅስ ነበር። እንባዋ ሲበዛ ባሏን ሕልቃናን ጭምር አስጨነቀው። ስላስጨነቀው ምን ይላታል? እህቴ ሆይ አላት ሐና፣ ስለምን ታለቅሻለሽ? ስለምን ትተክዣለሽ? ልብሽን በሐዘን ለምን ታቆስዋለሽ ትጎጀዋለሽ? እኔ ከ አስር ልጆች አልሻልሽም ምን አላት? ምን ያህል እንከባከባት፣ ምን ያህል ይራራላት፣ ምን ያህል አጠገቧ ይደግፋት እንደነበር የምታዩት በዚህ ነው። ከአስር ልጆች እኔ አልሻልልሽም ምን? እንደው በጣም ደስ የሚል ቃል አይደል? እንደው የዛሬ ባሎች ልንለምደው የሚገባ ቃል ለሚስቶቻችን። አሁን ብዙ ጊዜ ለሴቶች ከባሎቻቸው ይልቅ የሚሻሉ ሆነው ምናገኘው ምኖችን ልጆች ይላል አይደል? ባል ለሚስቱ ከልጆቿም የተሻለ መሆን አለበት። ሚስት ለባሏ ከልጆቹ የተሻለች መሆን አለበት። ሚስቲቱ ባሏን ስታከብር ካዩ፣ ሚስቲቱ ለባሏ ያላትን ፍቅር ካዩ፣ ሚስቲቱ ለባሏ ያላትን ስስት ካዩ፣ ልጆች ሁሉ ማንን ተከትለው ይወጣሉ? ሚስቲቱን ተከትለው ይወጣሉ፣ እናታቸውን። ከዛ ለአባታቸው የሚሳሱ አባታቸውን የሚሰስቱ የሚወዱ የሚያፈቅሩ የሚታዘዙ ይሆናሉ። አባት ሚስትን እንደዛ የሚንከባከብ ከሆነ ሚሰስታት ከሆነ ልጆቹ ፊት መልካም ነገር ሲያደርግላት የሚያዩ ከሆነ ልጆች ሁሉ ደግሞ እንደዛው ለእናታቸው መልካም ያደርጉ ይሆናሉ። ካልወዲያ እስቲ አስቡት፣ በአንድ ፍቅር ተሳስረን በአንድ መኝታ ተኝተን እግዚአብሔር እንደፈቀደ ዘር ተቀባብለን የወለድናቸው ልጆች ጠበኞች እናደርጋቸዋለን። እርስ በርስ የሚናከሱ፣ እርስ በርስ የሚገዳደሩ። መጽሐፍ ቅዱስ ሌላ አይደለም የሚለው፣ ለሰው ጠላቶቹ ቤተሰቦቹ ይሆናሉ ነው የሚለው። የገዛ ቤተሰቦቹ ጠላቶቹ ይሆናሉ። አናይም። አሁን የነገሮች ምንጭ መጀመሪያ ትዳር ነው። ትዳር ላይ መጽሐፍ ቅዱስ በትኩረት የሚናገረው ለዚህ ነው። ሌላ አይምሰላችሁ። ትዳር ላይ ህመም ካለ ማህበረሰብ ጤነኛ ይሁን፣ በምንም ተአምር ጤነኛ ማህበረሰብ አጣው። ብዙ ፍርድ ቤቶች፣ ብዙ እስር ቤቶች እንገነባለን እንጂ ምንም የተሻለ ነገር አንል። ትዳር ላይ ሰርተን ጥሩ ትዳር ብንገነባ ወይኒ ቤቱ በወይኒ ቤቱ ፋንታ ትምህርት ቤቶች እ በፍርድ ቤቶች ፋንታ ለሰው ልጅ የሚጠቅሙ ሌሎች ነገሮች ይቋቋሙ ነው። ሰው ሁሉ ስነ ምግባር ቢኖረው ፍርድ ቤት ያስፈልጋል? አያስፈልግም። ወይኒ ቤት አያስፈልግም። የኛ ጠባይ መገለጫዎች ናቸው ፍርድ ቤቶች። መምህራን ትዳር ተቋም ነው እያሉ አፋቸውን ሞልተው ሲናገሩ እንሰማለን። ትዳር ተቋም አይደለም። ልጆች ያደራችሁ፣ የክርስቲያን ትዳር ተቋም አይደለም። ስለ እነንቶኔ ትዳር አያገባኝም። ተቋም ሊሆን ይችላል። እነንቶኔ ነው ያልኩት። የኛ የክርስቲያኖች ትዳር ግን ተቋም አይደለም፣ ምስጢር ነው አይደለም? ከምስጢራተ ቤተ ክርስቲያን አንዱ ምንድን ነው? የጋብቻ ምስጢር አይደለም እንዴ? ምስጢር ነው። እግዚአብሔር ራሱ የሚፈጽመው ራሱ እንደ ጥምቀት እንደ ቁርባን እግዚአብሔር መንፈስ ቅዱስ የሚፈጽመው ምስጢር ነው። ሰው አንድ እግዚአብሔር አንድ ያደረገውን ሰው አይለየው አይደል ያለው? እግዚአብሔር ነው እኮ አዋሃጁ፣ አንድ የሚያደርገው እዛ እግዚአብሔር ምስጢር ነው። ተመልከቱ። ተቋም ስትፈልግ ትመሰርታለህ፣ ስትፈልግ ማፍረሻ ህግ አምጥተህ ታፈርሳለህ። ይሄ ግን እንደዛ አይደለም፣ ምስጢር ነው። ሁሌም ነው የምነግራችሁ፣ የክርስቲያን ትዳር ይሄ ከተፈጥሮ ከተለመደው ነገር ሁሉ የተለየ ነው። በተፈጥሮ ትዳር ስለ ሶስት ምክንያት ነው እንሌለ። ስለምን? ለመረዳዳት፣ ዘር ለመተካት፣ ለአቅልሎተ ፍትወት አይደለም እንለው? ከሶስቱ አንዱ ቢጎል ትዳሩ ትዳር አይደለም ማለት ነው። አንጧ የክርስቲያን ትዳር አላማው ይሄ ብቻ ከሆነ ከአህዛብ ትዳር በምን ተለየ? አህዛብም ዘር ይተካሉ ከኛ የበለጠ አይደለም እ አቅልሎተ ፍትወቱም እንደዛው ነው። እኛ ሚካኤል፣ ገብርኤል፣ ሰንበት ጾም እያልን እንታቀባለን አይደል? ሶስተኛው ምንድን ነው? ለመረዳዳት። በዚህም ብንሄድ እነሱ ይበልጣሉ ከኛ አይደል? እሱ ጣቃ ይነግዳል፣ እሷ ሱቅ ትነግዳለች። መረዳዳትም ይበልጡናል። ታዲያ የክርስቲያን ትዳር ምኑ ላይ ነው ለየት ያለው? አያችሁ፣ የክርስትና ትዳር በእነዚህ ብቻ የታሰረ አይደል። የክርስትና ትዳር በእግዚአብሔር ዘንድ ለሚኖረን ፍጽምና የምናድግበት መንገድ ነው። ራሱ አንዱ የቅድስና መንገድ ነው የክርስትና ትዳር። ወደ ቅድስና ከእግዚአብሔር ጋር ለምናደርገው ለዘላለማዊ ሕይወት መዘጋጃ ነው ራሱ ትዳር። ራሱ በሁለቱ መካከል የስጋ ብቻ አይደለም የመንፈስ ውህደት የስጋ መረዳዳት ብቻ አይደለም የመንፈስ የነፍስ መረዳዳት እነሱ የሚወልዱት የሚተኩት የስጋ ልጅ ብቻ አይደለም ወይም ከነሱ የሚገኘው የስጋ ፍሬ አይደለም የመንፈስም ፍሬ ልጅ እንደመወለድ የመንፈስ ፍሬ የሚወልድ መሆን አለበት ያተዳ ይታያችኋል እ እንዳቅልሎ ተፍቶት አንዱ ያንዱን ሸክም የሚጋራበት ትዳር ነው መሆን ያለበት የክርስቲያን ትዳር ከስጋዊ እይታው ይልቅ መንፈሳዊ እይታው ይጎላል መንፈሳዊ እይታው ይልቃል እንጂ ዝም ብላችሁ የዘለመ ተካት ምን ብቻ ብላችሁ ከገባችሁ ዘር አልተካ ማለት ከቻለች ወይ ከቻለ ልትለያይ ነው ማለት ነው ወይም ትዳሩ ላይ ምን ተፈጥሯል ማለት ነው ጉድለት አለልን ነው በህመም ምክንያት ወይ በድካም ምክንያት ወይ በተለያየ ምክንያት ላቅልሎ ተፍቶት ዝግጁ ሆና መገኘት ካልቻለች ወይ መገኘት ካልቻለ አሁንም ትዳሬ ላይ ምን ተፈጠረ ልትል ነው ማለት እ ጉድለት ተፈጠረ ልትል ነው አይ የክርስቲያን ትዳር ሙሉ አይደለም ማለት ነው ከሶስቱ ቋሚያን ነገሮች አንዱ ጎድሏል እንዴ ከዛ የላቀ የተሻገረ ነገር ነው ያለው ተገናኝተን ይሆን እ ተገናኝተን ይሆን ሚስትህን በዚህ በመድር እስከ መቃብር ልታደርሳት አይደለም የተረከብካት ባልሽን ለመቅበር አይደለም እዚህ ሲሞት አልቀሰሽ ልቅሶ አሳምረሽ ለመቅበር አይደለም ባልሽን ከእግዚአብሔር የተረከብሽ በእግዚአብሔር መንግስት ከክርስቶስ ጋር አብሮሽ እንዲኖር አብርሃም እንድትኖር ነው የተረከብከው እስከዛ ድረስ ነው የኛ ትዳርም ይሄደው እስከዛ ድረስ አንዱ አንዱን በመንፈሳዊ ህይወቱ እዛ እንዲደርስ እስከመርዳት ነው መድረስ ያለበት እንጂ ለዚህ ከሆነማ ምኑን ፍቅር ሆኖ አይደለም ፍቅር እስከመቃብር ለዓለም የኛ ፍቅር ከመቃብር ባሻገር ነው የሚሄደው ከመቃብር ባሻገር ይሄን ማለት በመንግስተ እግዚአብሔር በመድር የሚፈጸም የባልና የሚስት ጉዳይ ይፈጸማል ይላልኩ እንዳልሆነ ግን ትረዱኛላችሁ አይደለም ያን ይላልኩ አይደለም እዛ እንደ መላእክት ይኖራሉ ነው ያለው ነገር ግን ሚስትህ አካልህ በመንግስተ እግዚአብሔር እሷም ወራሽ አንተም ወራሽ እ አይደለም ወደ አብርሃም ወደ ሳራ እቅፍ አብርሃምና ሳራ እናቶቻችን አዳምና ሔዋን እናቶቻችን እንል የለ እንዴ እ አዳምና ሔዋን በየት ነው ያሉ እ በመንግስተ ሰማያት አይደል ሔዋኔ እሷ ከሆነች እኔ እንደ አዳም መንግስተ ሰማያት ስገባ ሔዋኔም የት ትሆናለች በመንግስተ ሰማያት በስጋዊ ሐሳብ አንፈላለግም ነገር ግንስ እግዚአብሔርን በማመስገን አብረን እንሆናለን ልዑሉን በማመስገን አንድ መንጋ በመሆን የክርስቲያን ትዳር እዛ ድረስ የሚሄድ በብሉይ ኪዳን ይሄ ነገር ተበላሽቶ ነበር ጠፍቶ ነበር ብዙም ጥሩ ነገር አልነበረም ነገር ግን እሱ ማለት ህልቃና አብዝቶ ለሚስቱ እንደዚህ የሚያስብ ይጨነቅ ነበር ይሄን ሁሉ ያነሳሁት ስለ ትዳር የመከርኳችሁ እኛም ለባሎቻችን ለሚስቶቻችን እንደዛው መሆን ስለሚያስፈልግ ክፉ መሆን በጣም ቀላል ክፉ መሆን በጣም ቀላል ነው ደስ የሚለው ነገር ክፉን ለመርሳትም ቀላል ይገባችኋል ምለው እ ክፉ መሆን ቀላል ነው ክፉን ለመርሳትም ቀላል አንድ ባሏ ክፉ ከሆነባት ሲሞት እሱን ለመርሳት ይቀላታል ምንም ችግር የለም ጥሩ ከሆነስ አስተምሪያችሁ ይል አብርሃም ለሚስቱ ለሳራ አለቀሰላት ብያችሁ ይል ለምን ስትሉኝ ሊለቀስላት የሚገባ ሴት ስለነበረች ነው መልሲ እዚህ እንደሚለቀስልህ ሆነ ኑር ከሚስት ጋር እንደሚለቀስልሽ ሆነሽ መኖር ከባልሽ ጋር ምንድነው መጨካከል ምንድነው ክፋት ይህን ካልክ መጀመሪያ ሆኖ ከቤቷ አለማውጣት ከቤቷ አለማውጣት ቤት ካወጡ በኋላ አክብሬ አፍቅሬ ይዤ እኖራለሁ ብሎ ከማሉ ከተገዘቱ በኋላ ሰው ላይ መከራ ማጽናት ከአንድ ክርስቲያን አይጠበቅም እውነት እነግራችኋለሁ ይህን ነገር ቤታችሁ ሳታስተካክሉ የፈለገ ምጽዋት ብትሰጡ የፈለገ ስትሰግዱ ብታድሩ እንደ ጻድቁ እንደ አቡነ ተክለ ሃይማኖት መጅ ተሸክማችሁ ብትሰግዱ ሌሊቱን ቆመ በጸሎት ብታደርግ ግብዝ ነው ምንም ቅድመ እግዚአብሔር አይደርስ ሚስተዚ ያለቀሰችበት ባልሽ ያለቀሰ ነው እዚህ አይደርስ እንደውም ለቤተሰቦቹ የማያስብ ሰው ነው ያለው ቅዱስ ጳውሎስ ከማያምን እንኳን የከፋ ነው ከማያምን ይከፋል ቤተሰቦቹን ይበድል ለቤተሰቦቹ የማያስብ ሰው ከማያምን ይከፋል አረግዴላችሁ ሁሌ ነው መነግራችሁ ጽድቅና ሚስት ከጎንነች ያለችው አይደለም ብላችሁ ልግዚ አይደለም ብላችሁ ወይ ጽድቅ ለመስራት የግዱ አልድባ መሄድ አይጠበቅብህ ጽድቅ ጎንሃል ሚስትህን ካስደሰትካት ጽድቅ ነው ባልሽን ካስደሰትሽው ጽድቅ ነው ልጆቻችንን ቤታችንን በስርዓት ከመራን ጽድቅ ነው ይሄ ራሱ ጽድቅ ነው እንደው በሞቴ ነገሩኝ እስቲ ሚስቱን ሳይወድ እግዚአብሔርን ቤት አልፎ ነው የሚወደው ባሏን ሳትወልድ ቤት አልፋ ነው እግዚአብሔርን የምትወደው አይሆን ሚስቱን የሚጠላ መጀመሪያ ስለ ፍቅር አያውቅም ልብ ውስጥ ያለው ጥላቻና ጥላቻ ብቻ ስለሆነ እግዚአብሔርን የሚጠላል ይሄ ሰው ወዳለው ቢል ውሸት ስለዚህ ጽድቅ ከየት ነው የምትጀምሩት ከቤት ከሚስት ጀምር ከባልሽ ጀምር ጽድቅን መኖር ከጀመራችሁ እዚህ ጀምሯት አስቀድማችሁ ስለ መጽዋት ስለ ስግደት ስለ ሌሊቱን ቆሞ ስለ ማደር አታውሩኝ ለኔ መጀመሪያ ሚስትህን አስደስት ባልሽን አስደስች ከዛ በኋላ ራሳችሁ መንፈሳዊ ኃይል ማግኘት ትጀምራላችሁ ለምትሰሩት ለሌላው ትሩፋት መንፈሳዊ ኃይል መንፈሳዊ ህብረት መንፈሳዊ ጥምረት ማግኘት ትጀምራላችሁ ለእናንተ ግን ለጥቅማችሁ ነግራችኋል ቤታችሁን ስሩ ግዴላችሁ ሌላ ጽድቅ አይፈልግባችሁም ቤታችሁን ስሩ ቤታችሁን አስተካክሉ ፍናና በታበሳጫትም የፍናናን ተንኮል የፍናናን ትንኮሳ የማን ቃል ያስታግሰው ነበር የባሏ ቃል ያስታግሰው ነበር የባሏ ቃል እኔ ከብዙ ልጆች አልሻልልሽ ምን እያለ ያጽናናት ነበር ይህ በእንዲህ እንዳለ በነገራችን ላይ በዛ በጣም በጣም ደሳስ ሚል ምስጢር አለው እዚህ ላይ ደስ ሚል ምስጢር አለው ከአስር ልጆችን ያልሻልልሽ ምን አይደል ያላ ተልቃና ህልቃና የጌታችን ኢየሱስ ክርስቶስ ምሳሌ ነው ይላሉ መተርጉማን ሃና የሰባ ዓለም የዚህ ዓለም ሰዎች ምሳሌ ናት ልጆች ተብሎ የተጠቀሱ በዚህ ዓለም ላይ ያለ የሰውን ልቡና የሚያሸፍት የሰውን ልቡና የሚስብ ነገር ነው የኑሮ አሁን ብዙዎቻችን እንዲህ አይነት ትካዜ በልባችን ውስጥ አለ አይደለም ይሄ የለኝም ይሄ የለኝም ይሄ የለኝም ብለን ምናለቅስ ብዙዎች ነን እግዚአብሔርን ይሄ የለኝም ብለን ምናለቅስበት ብዙዎች ነን ነፍሳችን ልባችን በሌሉን ነገሮች ሀዘን ተሞልቷል ባሉን ነገሮች ከመደሰት ይልቅ በሌሉን ነገሮች ስንተክዝ ነው ምንታይ እነዛ ነገሮች ነፍሳችንን እንደ ትብታብ ይዘዋት ከእግዚአብሔር ጋር እንዳንገናኝ አስጨንቀውናል ሁልጊዜ ሰው ጉድለቱን ብቻ የሚያስብ ከሆነ ራሱን በትክክለኛው መንፈሳዊ አቅጣጫ ለመምራት ይቸገራል በጣም ነው የሚቸገረው ለምን ሐሳቡን ሁሉ ምን ይወስደዋል ጉድለቱ ይወስደዋል ገንዘብ የለኝም ቤት የለኝም አምጡልኝ ጤና የለኝም ልጅ የለኝም እንዲህ የለኝም መቼም የለኝም ምን ልሆን አሁን ልዘርዝር ብልንል የኔን ብቻ ብዘረዝር አያልቅም እንኳን የሰዎችን ሁሉ አይደል የእያንዳንዳችሁን አዋጡ ብል ተናግረን እስክንጨርስ ስንት ቀናት አመት ይለወጣል ስለዚህ የሌሉን ነገሮች አሁን ጉድለታችንን እያየን ስንጨነቅ ስናዘን ስንተክዝ ጌታችን ወደኛ ይመጣል አንድ ቃል ነው የሚናገረው ምን ይላል ከዚህ ሁሉ ልቅ እኔ አልሻልሽ ምን ነው የሚላት ነፍሳችን እኔ አልበልጥብሽ ምን እውነት ነው ክርስቶስ እንደሚወዳት ክርስቶስ እንደሚያስብላት ክርስቶስ እንደሞተላት ክርስቶስ እንደሚጨነቅላት እንደ አይኑ ብሌን እቀበኒ ከመብንተ አይን ነው የሚለው ዳዊት እንዳይን ብሌን ጠብቀኝ ነው የሚለው እንዳይን ብሌን እንዴ እስራኤልን እንዲህ ነው ያላቸው እናንተን የሚነካ አለ እ እናንተን የሚነካ የአይንን ብሌን እንደሚነካ ነው ያለው። አያችሁ እስራኤል ዘነፍስ የተባልነውን እኛን ክርስቲያኖችን መንካት ክርስቶስን አይኑን ለመጠንቆል እንደመሞከር ነው። ካንድ ሰው ጋር እንዲህ ከመከረ ጠባችን ይበርዳል። እንዴት አግሽው ነበርኮ መጨረሻው አይኔን ሊጠነቁለው እንዴ? አይኔን እስኪ ጠነቁለው ድረስ ልጠብቅ ነው ምን ነው አይደለም እንዴ? ይሄ መጨረሻው የምን ምልክት ነው? የጠብ የድፍረት ምልክት ነው። ክርስቶስ እንደዛ ነው ስለኛ የሚለው። በቃ እንደዛ ነው የሚለው። እንደዚህ የምጨነቅልሽ ማስብልሽ እኔ ያለሁኝ። ስለዚህ በዚህ መምድር ካጣሽው ነገር ሁሉ ይልቅ እኔ ያለሻለሽ ምን ነው የሚለው? የዛን ጊዜ የገባቸው የተረዱት አረጌታ ሆይ ሀብቴ የሆንከውን አንተ፣ ትዳሬ የሆንከውን አንተ፣ ንብረቴ የሆንከውን አንተ፣ እረፍቴ ሰላሜ የሆንከውን አንተ ዘንግቼ በዓለም በሌለኝ ነገር ሀብታም ሰው ድሃ ሆኜ የኖርኩ እየመሰለኝ ሳዝን ነበርኩ። ለካ ባንተ ፍጹም ጤና ያገኘው ሰውን ሳለ ለካስ በሽተኛ የሆንኩ መስሎኝ አለቀስ ነበር። ለካስ ምንም የሌለኝ እየመሰለኝ ስተክዝ ነበር። ለካስ ሁሉ ያለኝ ነኝ። ለካስ ደሃ ስመስል ለካስ ባንተ ብዙዎችን ባለጠጋ ማድረግ የምችል ሰው ነኝ። ለካስ ደካማ ስመስል ለካስ ባንተ ብርቱ ነኝ። ስለዚህ ጌታ ሆይ ይቅር በለኝ። አሁን አግኝቻለሁ። አንተ ለኔ በቂዬ ነህ። የራሱ ጉዳይ ያለም ብለው ጥለው ትሄዳል። ከሱ ጋር የሚኖራቸው ህብረት ከዛ በኋላ ይታያችሁ። እንግዲህ ግን እኛ ይሄንን እንሰማዋለን ወይ? ክርስቶስው ስራ ስጠን ብለን ስንነዘንዘው፣ ስራ ስጠን ብለን ስናስጨንቀው እኔ አልሻለሽም ምን? ስራ ቢኖርሽም ትበያለሽ፣ ስራ ሳይኖርሽም ግን መግብሻለሁ። በዚህ ነገር ላይ መተከዝሽን አቁሚ ቢለን እንቀበለዋል። ከሱ ቃል ይልቅ የበለጠ ዋስትና የሚሰጠን የሚመስለን ስራችን ነው አይደል? ስለዚህ እሱ እመግብሻለሁ ያለውን አምነን ከመቀበል ይልቅ ስራ ሰርቼ በማገኘው ደሞዝ እመገባለሁ የሚለው የበለጠ እምነት እንጥልበታል። ብዙዎቻችን ትዳር የለንም እንጨነቃለን አይደል? ሴቶች ሌላ ነገር አያስፈልገንም። ስለሰጠንና ስላልሰጠን፣ ስላደረገልንና ስላላደረገልን አይደለም እናመልከው። እንዲህ ነበር ሚላት ሕልቃና። የክርስቶስም የኛን ነፍስ ሚላት እንዲህ ነው። እኔ እሻልሻለሁ ነው። እኔ እሻልሻለሁ ብልህ የሆኑት ሊተሰተ ሊወ እግዚአብሔር ይሄይሰኒ ይላል። ለኔስ እግዚአብሔርን መከተል ወደ እግዚአብሔር መቅረብ ይሻለኛል። የሚበልጥብኝ እርሱ ነው። እሱ ይሻለኛል። አሐተ ሳልክ ወለ እግዚአብሔር ወኪያ አሐስስ ከመ እህድር ቤቶ በኩሉ መዋለ ህይወቴ። እግዚአብሔርን አንዲት ነገር ለመንኩት፣ እሷንም ብቻ እሻለሁ በዘመኔ ሁሉ በቤቱ እኖር ዘንድ ከእርሱ ጋር እኖር ዘንድ። የሚሻለውን አያችሁ? የቅዱሳን ምርጫ እኮ ከባድ ነው። ብኖር ለእናንተ ጠቅማለሁ አለ ታላቁ ሐዋርያ። ብኖር ለእናንተ ጠቅማለሁ፣ እኔ ግን ልሄድ አለ። ከክርስቶስም ጋር ልኖር እናፍቃለሁ፣ ከሁሉ የሚሻል ነውና። ከዕለታት አንድ ቀን የእግዚአብሔር ታቦት ወዳለችበት ወደ ሴሎ ሕልቃና ቤተሰቡን ይዞ ሊሰግድ ሄደ ይላል። በዓመት አንድ ጊዜ በኢየሩሳሌም በዛ ታቦቱ ባለበት ይሰበሰቡ ዘንድ የተገባ ነውና ሄደ ይላል። እዛ በሄደበት ሰዓት መስዋዕቱን ካቀረበ በኋላ ለቤተሰቦቹ ድርሻ ሲሰጥ፣ እንደ ተረፈ መስዋዕት በሉት ሲሰጥ፣ ምን አደረገ? ሐና እንዳትተክዝበት ለፍናናና ለልጆቿ ከሰጠው ሁለት እጥፍ አድርጎ ለሐና ይሰጣት ነበር። አሁን ምን ሊያደርግ እየሞከረ እንደሆነ ተመልከቱ። የተጎዳ ስሜቷን ለማከም እየታገለ ነው አይደል? የተጎዳ ስሜቷን ለማከም ነው ይህን ሁሉ የሚያደርገው። እጥፍ ይሰጣት ነበር። ይሄም ሆኖ ግን ሐና አልተጽናናችም። ከዛ ሷ ቀጥብላው ወደ መገናኛው ድንኳን ሄደች፣ ወደ እግዚአብሔር መቅደስ ሄደችና በእግዚአብሔር መቅደስ ቆማ ትጸልይ ጀመር። ስትጸልይ ድምጽ አይወጣም፣ አታቋርጥም፣ ወደ ቀኝ ወደ ግራ አታይም፣ ከንፈሯ ብቻ ሲንቀሳቀስ ይታያል። ካህኑ ኤሊ ያያታል ወንበሩ ላይ ተቀምጦ፣ አታቆምም። አሁንም ትንሽ ቆይቶ ሲመለከት አታቆምም። አሁንም ሲመለከታት አታቆምም። ከንፈሯ ብቻ ምን ይሆናል? ይንቀሳቀሳል። ካህኑ ኤሊ አንቺ ሴት አላት፣ ትግስቱ አለቀ። አንቺ ሴት ወይንሽን ካንቺ አርቂው አላት። ወይንሽን ካንቺ አርቂው ብሎ ያ ካህን ሲናገራት ሐና ማንነቷን ፍንትው አድርጎ የሚያሳይ መልስ ሰጠችው። ጌታዬ ሆይ አለችው። መጀመሪያ የሚሰድባችሁን ሰው ጌታዬ ብላችሁ ስትጀምሩ፣ የሰደባችሁን ሰው ጌታዬ ሆይ አለችው። እኔስ አንተ እንዳልከው ምናምንቴ ሴት አይደለሁ። ወይንም ቢሆን የሚያሰክርም ነገር ቢሆን አልጠጣሁም። ነገር ግን ልቧ ያዘነብኝ ሴት ነኝ። ነፍሴን በሕያው አምላክ ፊት አፈሰሱ ብላ መልስ ሰጠችው። መልሷን ተመልከቱ። ማንነቷን ይገልጻል አይገልጽም? ስለ ራሷ እውነቱን ከማስቀመጥ ውጪ ሌላ አታካሮ፣ ሌላ ዘለፋ ውስጥ አልገባችም። የቅድስና ምልክት ይሄ ነው። ሰዎች ይከሱናል። ሰዎች ያልሆነውን ስም ይሰጡናል አይደል? መልሳችን መሆን ያለበት ምኑን እስከ ማስረዳት ብቻ ነው? እውነቱን እስከ ማስረዳት ብቻ። ከዛ የዘለለ ያን ሰው መዝለፍ ወይም ስለዛ ሰው ደካማነት ማውራት ከኛ አይጠበቅም። የተጠየቀው ስለኛ ነው። የምንሰጠውም ስለማን ነው? ስለኛ ነው። ዮሐንስ ሐጺር በገዳም ወንበር ላይ ተቀምጦ ደቀ መዛሙርቱን ያስተምራል። በጣም የሚጠላው መነኩሴ ነበር ይላል። እና ያ የሚጠላው መነኩሴ በዛ በሚያስተምራቸው ተማሪዎች አጠገብ ሲያልፍ፣ አንተ ክፉ ድውይ፣ ደግሞ ጻድቅ መስለህ እዚህ ቁጭ ብለህ ታስተምራለህ ብሎ ተናገረው። ዮሐንስ ሐጺር ምን ይመልስለት ይሆን? ወንድሜ ሆይ አለው፣ የላይን ብቻ አይተህ ነው እኮ የተናገርከው፣ የውስጤን ብታይ ደግሞ ከዚህ በላይ ትጠላይ ነበር። አንተ የላይኛውን ኃጢአቴን ብቻ አይተህ ነው እንዲህ የተናደድክብኝ፣ የውስጤን ኃጢአት ደግሞ ብታይ ከዚህ በላይ ትናገረኝ ነበር። ፈረደበት ሰውየው ላይ። ስድብህ ምንድነው? የተገባኝ ነኝ እኔ ደካ ኃጢአተኛ። ይሄንን እንዴት ብለን ለእነንተና እንንገራቸው? እኛና ቅዱሳን ያለንን ርቀት እንዲያዩት። እኔ ተነሱ በምን አንሳለሁ አይደል የሚሉት። አሁን ከዮሐንስ ሐጺር ያለንን ርቀት አያችሁት? እና እኛ አንዱ መጥቶ አንድዊ እዚህ ጻድቅ መስለ ቢለን ምንድነው መልሳችን? ለገላጋይ ነው የምናስቸግረው አይደለም? የአባቶቻችንን መልስ ግን ተመልከቱ። አባ አጋቶን በአርምሞ የሚታወቀው አባ አጋቶን ሰይጣን መጥቶ አፉ ውስጥ ጠጠር ጎርሶ ነው የሚኖረው አይደለም? አባ አጋቶን ያችን ጠጠር ለማስወጣት ይፈልጋል ዲያብሎስ። አባ አጋቶን አያወጣም ያችን ጠጠር። ይመጣና በተማሪዎቹ ፊት አንተ አመንዝራ፣ ዘማዊ፣ ደግሞ መነኩሴ ትመስላለህ ይለዋል። ዝም። አንተ ሌባ አውቀ የለም ይለዋል። ዝም። አንተ ሐሜተኛ፣ ግብዝ፣ ዝም። ስድብ ሁሉ እያመጣ ይሰድበዋል። ዝም። አባ አጋቶን መልስ አይሰጥ። አንተ ከሃዲ ብሎ ሰደበው። ጠጠሯን አወጣና አይደለሁም ብሎ መልሶ ከተታል። ደቀ መዛሙርቱ ገረማቸው። ያን ሁሉ ስድብ ሲሰድብህ መልስ አልሰጠኸውም፣ ከሃዲ ሲልህ ግን መልስ ሰጠኸው፣ ለምንድን ነው አሉ። ሌላው ሁሉ ለለበስኩት ስጋ ይስማማኛል፣ ፈጣሪን ግን ክጀው አላውቅም፣ አይደለሁም። መልሷን ግን አያያቸዋል ምንድናት አይደለም በቂ ነው በቂ አይደለም መልሱ እ በቂ ነው እኮ ስታስቡት በቂ ነው ብዙ በመናገር አይደለም መልስ የሚሰጥ ልጆቼ ስድብ መልስ የለው እሺ ስድብ መልስ የለው ጥያቄ ከተጠየቃችሁ መልስ ስጡ ስድብ ከሆነ ግን ተቀብላችሁ ትይዱ ዝም ብላችሁ ምንም አይነት ዝም ብላችሁ ጥያቄ ከተጠየቃችሁ ግን ስለ ተጠያቂያችሁት መንገር ተገቢ ነው ስድብ ከሆነ የቀረበው ግን ዝም በሉ ለምን መልስ አትሰጠም ካሏችሁ ስድብ ስለሆነ ለስድብ መልስ የለው ይሄ ክርስቲያን ጠባይ ነው ሐና ኤሊ ወይንሽን አርቂው ሲላት የሰጠችው መልስ ይሄ ነው እኔ የወይን ጠጅ እንደሚጠጡ ምናምን ተሴቶች አይደለሁም አዎ ለምን ወንድም ይጣጣል ሴቶች ደግሞ ወተፈጥሯቸው የከበሩ ናቸውና መጠጥ ጠጥተው ያልሆነ ነገር ውስጥ ሆነው ቢታይ በጣም ያስነውራል አይደለም በሀገራችንም ተረት የሴት ጠጪ የግመል ፈንጪ አያምርም ይባላል አይደል አዎ ሴት ልጅ ቁጥብ ስትሆን ሴት ልጅ ስትር ሰብሰብ ያለች ስትሆን በሁሉ ነገር ያምራል የምታምረው ማህበረሰቡ ስለጫነባት አይደለም ተፈጥሮዋ እንደዛ ሆና ስለተሰራች እግዚአብሔር ሲሰራት ውበትሽ በዚህ ነው ብሎ ስለሰራት ሌላ አይደለም ይሄን ስላቹ ወንዱም እየጠጣ እንደፈለገ ይውደቅ ማለት አይደለም የኖህ ታሪክ ላይ አስተምራችኋለሁ አይደል እ አባቶች እንዴት እንደተቀኙ ንፍሮ 20 ያላሸነፈውን ሰው አንዲት ብርጭቆ ወይን አሸነፈችው ብሎ ነው ጻፉት ንፍሮ 20 ያላሸነፈውን ሰው ንፍሮ 20 አልጣለውን ሰው አንዲት ብርጭቆ ወይን ግን ራቁቱን አስቀረችው ኖህ ልማድ ስላልነበረው የመጠጣት እንደ ወይን ጨምቆ ደስ ሲለው ያለ ልማዱ ያችን አንድ ብርጭቆ ሲጠጣ ነው ወደቀው ቅዱስ ጳውሎስም ለዚህ ነው ማትጠጣ ከሆነ ካትጠጣ በቃ ምናምንቴ እኔ የወይን ጠጅ እንደሚወዱ ምናምንቴዎች አይደለሁም ነው ያለችው ምናምንቴ ተብሎ በመጽሐፍ ቅዱስ ምናምንቴ ተብሎ የተጠቀሱ አሉ በጣም የሚያሳፍር ተግባር ያላቸው እዚህ ጋር የወይን ጠጅ አፍቃሪዎችን ምናምንቴ ብላቸዋለች መሳሙኤል ሐና አይደለም እንደገናስ አፍኒንና ፊናስ የኤሊ ልጆች ምናምንቴዎች ተብለዋል እንደገናስ ናቡቴ ላይ በሐሰት የመሰከሩ ሰዎች ምናምንቴዎች ተብለዋል ምናምንቴ እኮ መግለጫ ስለጠፋ ነው ምናምንቴ ስድብ አይደለም ምናምንቴ የሚለው ያ ሰው ከሰውነት ደረጃ ስለወረደ መግለጫ የሌለው ማለት ነው ምን ተብሎ ይጠቀስ ያ ሰው እንደ ሰው ሊያስብ የማይችል ማለት ነው እንደ ሰው ክብሩን ሊጠብቅ የማይችል ማለት ነው አደራችሁን ይሄን አላቀበልኳችሁ እንዳትጠቀሙበት ትርጓሜው ልንገራችሁ ይሄን የዛን ጊዜ ኤሊ በጣም በየዋህ መንፈስ በጣም በቅድስና ማዓዛ ማንነቷን ስትገልጽለት የእስራኤል አምላክ እግዚአብሔር ይስማሽ አላት የእስራኤል አምላክ እግዚአብሔር ይስማሽ ሲላት ደስ ብሏት ወጣች ከዛ በኋላ ፊቷ አላዘነም ወደ ሀገራቸው ሄዱ እግዚአብሔር ሐናን አሰባት ጸነሰችም ይላል ሐናን አሰባት ጸነሰችም ሲያስብ እንዲህ ነው እኛ አስበን ሲሰጠን ነው ጥሩ እሱ አስቦ ሲሰጠን እሱ አስቦ ይስጠን በቃ ከኛ የሚጠበቀው መማረር ሳይሆን ምን ማድረግ ነው መጸለይ በየትኛውም ጉዳይ ላይ ፈቃዱን መጠየቅ ነው ከኛ የሚጠበቀው እሱ ስለኛ ስለሚያስብ ልክ አስቦ ሲሰጠን የሚሰጠን ሳሙኤልን ነው እግዚአብሔር አስቦ ሲሰጠን እኛ እንደፈለግን ራሳችን ስጠን ብለን ነዝነዘን ከሰጠን ግን ብዙ ጊዜ ምን ጠይቀው ማለት ቶ ለባም ቀማኛም ይሁን እንዶ ብቻ ልጅ ስጠን እንላለን አለ ይሰጣል የልመናችንን ስተት እንድናውቀው እንድንረዳው ከዛ ያ ልጅ መከራችንን ሲያሳየን ምን ነው በማህፀኔው ሀ ሆኖ በቀረ እንላለን መልሰን ደግሞ አሁን እግዚአብሔር እንዲህ አይነቱ ልጅ ተሰጠኝ እንለዋለን ማመልከቻው ቢወጣ ግን የቀረበው ቤት መልክ ነው በዛ መልክ ነው በዚህ ውስጥ በጣም ደስ የሚሉ ታሪኮች አሉ። መሳሙኤልና ደስ የሚሉ ምስጢሮች አሉ። መሳሙኤልና እግዚአብሔር ልጅን ከሰጠኝ አለች ስትሳል ልጅን ከሰጠኝ የሚሰጠኝ ልጅ እኔ ደግሞ ለርሱ እሰጠዋለሁ አለች። የሰጠኝ ለርሱ መልሼ እሰጠዋለሁ። ልጅ ቢሰጠኝ መጋረጃ አመጣለሁ። ልጅ ቢሰጠኝ ምንጣፍ አመጣለሁ። ልጅ ቢሰጠኝ ጧፍ ዕጣን አመጣለሁ አላለችም። ልጅ ቢሰጠኝ የሰጠኝን ምን አደርጋለሁ? እሰጠዋለሁ። የሰጠኝን መልሼ እሰጠዋለሁ። የምሰጠውም አለች ለአንድ አመት ለሁለት አመት አይደለም ለዘላለም በእግዚአብሔር ቤት ይሆን ዘንድ እሰጠዋለሁ። ልክ እንዳለችው እንደ ተሳለችው ሳሙኤል ጡት ሲጥል ምንም ህልቃና ሐሳብ ሳይነሳ ሳይቀሰቅሳት ህፃኑን ይዛው ድጋሚ ወደ ሴሎ መጣች። የሚገርመው ልጁ ጡት ይጠባ በነበረበት ጊዜ ህልቃና እንሂድ ሲላት አልሄድም ነው ያለችው። የዛሬ አመት ልጁን ይዤ ሲሄድ ብቻ ነው የሄደው። ልክ በዛ አመት ልጁን ይዛው ሳሙኤልን ሄደችና ኤሊ ፊት ቆመች። እግዚአብሔርን በፊት ቆሜ ስለዚህ ህፃን ለመንኩት እግዚአብሔርም ሰጠኝ እኔ ደግሞ እግዚአብሔር የሰጠኝን ለርሱ መልሼ ሰጥቻለሁ ብላ ለካህኑ አስረከበችው። ምዕራፍ 2 ላይ ስታነቡ ኤሊ ለእግዚአብሔር በሰጣችሁት በዚህ ልጅ ፋንታ እግዚአብሔር ከዚህ ሴት ዘር ይስጥህ ብሎ ህልቃናን ይባርከዋል። ከዛ ሄዳ ሐና 3 ወንዶችና 2 ሴቶች ተወልዳለች። ለእግዚአብሔር በሰጠው ፋንታ ልጅ ይስጥህ ብሎ ነው የመረቀው። በዚህ ውስጥ ለህይወታችን በጣም የሚጠቅሙ ታላላቅ ትምህርቶች አሉ። የመጀመሪያው የትዳርን ቅድስና አለመጠበቅ ባንድ አለመወሰን ፖሊጋሚ እንለዋለን አይደል? ካንድ በላይ ማግባት በቤተሰብ ውስጥ የሚፈጠረውን ጦስ ያሳያል። ሐናና ፍናና አንዷን እየበደለች መቼም ይሄን ነገር ለማረጋጋት ህልቃና ነፍሱ ስትጨነቅ እንደምትል ግልጽ ነው። እኔ ይገርመኛል ሁለቱን እኩል ማስደሰት ህልቃና ሲሳነው ያያየን ሁለቱን ማስደሰት ህልቃና አልተቻለው። ያዕቆብ አራቱን ቢያገባ ተዋቸው ባላና ዘለፋ ባሪያዎች ስለሆኑ ተዋቸው። ራሔልና ልያን እኩል ማስደሰት ተችሎታል? አልተቻለውም። ዛሬ በሰዎች መጽሐፍ ላይ እስከ አራት ሚስት ማግባት ትችላለህ አራቱንም እኩል ማስደሰት ግን ይጠበቅብሃል እስከ ቻልክ ድረስ ማግባት ትችላለህ ያገባሉ ሲባሉ አራቱንም እኩል አስደስታለህ ይላል። እነሱም ያስቡት ለከሊት 100 ኪሎ ጤፍ ካመጣ ለከሊትም 100 ኪሎ ጤፍ ለከሊትም 100 ኪሎ ጤፍ ለከሊትም 100 ኪሎ ጤፍ ያቺ ሴት ምትኖረው በዛ ብቻ ይሆን? የሰዎች ጠባይ አስቸጋሪ ነው የታወቀ ነው። ካራቱ ልቡ ወደ አንዷ ሊያዘነብል ይችላል። አንዷ ባላያዝ ልታውቅ ሌላዋ ላታውቅ ትችላለች። አንዷ ጨዋታ መታውቅ አንዷ ደግሞ ምንም ቢያረዋት ማትናገር ልትሆን ትችላለች። አንዷ ሲመጣ ጨዋታ ብቻ ይዛ መጠብቀው አንዷ ቁም ነገርም ትንሽ ንዝንዝ ያለው ነገርም ይዛ መጠብቀው ልትሆን ትችላለች። እኩል ሴቶቹ ጋር መሄድ ይመስላችኋል? ያለፉበት ቢነግሩን ጥሩ ነበር። ከለምዳቸው ግን እንዲሁ ስትመለከቱት ይሆናል አይሆንም። አንዳንድ የሰለጠኑ በሸሪዓ ህግ የሚተዳደሩ የሰለጠኑ ሀገሮች ካንድ በላይ ማግባትን በህጋቸው የከለከሉት ለዚህ በህጋቸው ከልክለዋል። ካንድ በላይ ማግባት የቤተሰብ ጤናም አይኖረው ለራስ ጤናም ጥሩ አይደለም። ያ ሰው አራቱ ሴቶች ጋር ሲደርስ አራቱ ሴቶች ጋር ያለው በሽታ ምን እንደሆነ ምን ይታወቃል? ያንዷን ላንዱ ነው የሚያቀብለው አይደል? በይበልጥ እንደዚህ በዘመናችን እንደ HIV AIDS ባለበት ዘመን ለሎችም የድሮ በሽቶች አባላዘር በሽቶች ባሉበት ዘመን ሊሆን ይችላል? አይችልም። አይ ክርስትና ቅድስናዋን ይዋል እ? አታምርም? ሴቶች ታዲያ ተዚህ በላይ ለክርስትና መቆም ነበርባችሁ እ? እናቶቻችን ደግሞ ከዛም በላይ ያልፋሉኩ አይደለም? ባንድ ባል መወሰን እኮ አይደለም? የድሮ እናቶቻችን ደግሞ በድንግልና ራሳቸው ለክርስቶስ ይሰጡና ምርጫ ይሰጣቸዋል። አንድ የታዘዘልሽን ማግባት፣ እንቢካልሽ ሴተኛ አዳሪ ሆነሽ መቀመጥ። ማንም እየከፈለ የሚከፍለው ገንዘብ ለመንግስት እየተሰጠ ይደርስብሻል። ሶስተኛ እንቢካልሽ ሰማይትነት ትቀበያለሽ። ምረጪ። ባልም አላገባም የክርስቶስ ሙሽራ ነኝ እ በዝሙትም አልኖርም ሰውነቴ የክርስቶስ ማደሪያ መቅደሱ ነው ይሄን ሁሉ አልቀበልም ሰማይትነቱን እቀበላለሁ ይላሉ ነበር የሚታረዱት ብዙ እናቶቻችን በሰማይታ ታሪክ ውስጥ ለንጽህናቸው ለቅድስናቸው የሚከፍሉት ዋጋ ነው። ክርስትና እንዲህ አይነቱን ንጽህና ታስተምራለች። እዚህ ሲመጣ ደግሞ አንድ ወንድ ለአንዲት ሴት፣ አንዲት ሴት ለአንድ ወንድ፣ ጋብቻ ክቡር፣ መኝታው ንጹህ ነው ነው ያለው ቅዱስ ጳውሎስ። በንጹህ የተያዘ መኝታ ነው። ክርስትናችሁ ይታያችኋል? ይታያችኋል ወይ? እንኳን አበሳጨችኝ ብሎ አይደለም መከነች ሰነፈች ብሎ ሚስቱን መፍታት አይ አመሏ ከፋ ብሎ መፍታት አይችልም። በዝሙት ምክንያት ካልተገኘች በስተቀር በፍጹም የክርስትና ቅድስና የለም። ታዲያ እንደው ዝም ብላችሁ ስታስቡት ቅዱስ ለሆነው አምላክ የሚስማማ የትኛው እንደሆነ ግልጽ አይደለም? የትኛው አካሄድ፣ የትኛው ህይወት? አዎ አዎ ዲያብሎስ እሱ ማይሰራውን ጭምር ነው ሰዎችን የሚያሰራው። እሱ አይዘሙት መቼም አይደል? ተፈጥሮ አይፈቅድለት። ስለዚህ ያንን ኃጢያት ማን ውስጥ ያጋባዋል? ሰው ውስጥ። ያባታችሁን ስራ ተሰራላችሁ ነው ያለው ጌታ። ያባታችሁን ስራ አይደል? እኛ አባታችን አብርሃም ነው አባታችን እግዚአብሔር ነው ይያሉ ሲመጻደቁ አይ አባታችሁማ እግዚአብሔር ቢሆን ልትገድሉኝ አትፈልጉም ነበር። ልትገድሉኝ የምትፈልጉት አባታችሁ ሌላ ስለሆነ ነው፣ ከርሱ ስለሆናችሁ። እርሱ ደግሞ ከጥንት ሐሰተኛ የሐሰት አባት ነፍሰ ገዳይም ነበር። የሱ ልጆች ናችሁ ነው ያላችሁ። ስለዚህ ገዳዮች የማን ልጆች? ሟቾች የማን ልጆች እንደሆነን ይታወቃል። አ ምን አይቶብኝ ይሆን ክርስቲያን ያረግ እናንተ እ ክብር ይግባው በእውነት ዶ ምን አይቶብኝ ይሆን እ ይሄን ሳስብ ነው መንግስቱን እንደሞርስ ተስፋዬ የበለጠ የሚያብበው። ይሄን ሳስብ አበቃሊ ነበር እኮ እዛ አሸዋ ምድር ተወልጄ ቢሆን አይደል በቃ። ታዲያ አሁን ሳውዲ አረቢያ ካለ ቅንጦትና ምቾት ባበሻ ምድር ተቆራምደህ ክርስትና አይበልጥብህ? ይበልጣል። ለሚያስበው ለሚያየው ዋጋው አለ ለሚያየው ይበልጣል። ክርስቲያን መባል ትልቅ ነገር ነው። ትልቅ መባል ነው። ትልቅ ነገር ነው። በአምላክ ስም መጠራት ነው። ስትጠየቅ እኔ ክርስቲያን ነኝ ማለትን እንደ ትልቅ ትምክህት ነው ውስጣችሁ ሊሰርጽ የሚገባው። ትልቅ ትምክህት ነው ክርስቲያን መባል። ስለዚህ በቤተሰብ ውስጥ ያለው ነገር ለኛ የሚያስተምረን ትምህርት ነው። በአንዲት ሴት መጽናት ምን ያህል የተቀደሰ ከእግዚአብሔራዊ ሐሳብ እንደሆነ የምታዩት ነገር ነው። አባቶች በምስጢር ሲያስቀምጡት ፍናና ማለት ሀብት ማለት ናት ይላሉ። ፍናና ማለት ሀና ማለት ደግሞ ምህረት ወጸጋ ማለት ነው ያሉ ትርጉሙ። ከዛ ምን ያደርጋው ያስቀምጣሉ ፍናና የኦሪት የምኩራብ እ ሃና የሐዲስ የምእመናን የሐዲስ ኪዳን ምእመናን ምሳሌ ናቸው ይላሉ። ኦሪት ወይም ብሉይ ኪዳን ወይም ምኩራብ ነቢያት፣ አበው፣ ካህናት፣ ነገስት፣ ትንቢት፣ ህግ እነዚህ ሁሉ ሀብቶች ሆነው ተሰጥተዋት ነበር። ነገር ግን አልተጠቀመችበት። እነዛ ሁሉ ወደ ክርስቶስ እንዲያደርሷት ነበር የተሰጧት። ክርስቶስ ጋር ስትደርስ ስለካደች እነዚህ ሁሉ አልጠቀሟትም። ወላዲቱ መከነች አይደል ያለችው? አያችሁ ምኩራብ መከነች። በቃ የነቢያት የህግ የዚህ ሁሉ እናት የነበረችው ምኩራብ ምን ሆነች? መከነች። የአዲስ ኪዳን ቤተክርስቲያን ምህረትና ጸጋ የተባለችው የአዲስ ኪዳን ቤተክርስቲያን እውነት ነው። ዮሐንስ 1 ላይ ስታነቡ ህግ በሙሴ ተሰጥቶ ነበር ይላል። ምህረትና ጸጋ ግን በኢየሱስ ክርስቶስ በኩል ሆነ። ስለዚህ የአዲስ ኪዳኗ ቤተክርስቲያን ጌታችን በመስቀሉ ላይ ለሰው ልጆች ሁሉ የሰጠውን ምህረትና ጸጋ በማመኗ በመቀበሏ መካን የነበረችዋ ብዙ ልጆችን ወለደች። መካኒቱ 7 ወለደች አይደል ያለችው? እ ሳብ እስመ ሁልቆ ሳብ ፍጹም ውእቱ በዕብራውያን ይላል። 7 ቁጥር በዕብራውያን ዘንድ ፍጹም ቁጥር ነው፣ 10 እንደምንለውኛ። ስለዚህ ፍጹም ብዙ የሆኑ በቅድስና ያማሩ ያጌጡ ልጆችን የመውለዷ ምሳሌ ነው ብለው አባቶቻችን ያስቀምጡታል። ኤሊጋ ስንደርስ የዚህ ወር ልምምድ ከሆነው ጋር የሚስማማ ነገር እናገኛለን። ኤሊ ሃናን አያውቃትም። በመቅደሱ ፊት ምን እያለች እንደሆነም ገና አልሰማም። ምክንያቷንም አልጠየቃትም። ጸሎቷን ስላበዛች ብቻ፣ ነፍሷን በእግዚአብሔር ፊት ስላፈሰሰች ብቻ የወይን ጠጅሽን ካንቺ አርቂው አላት አይደል? በማናውቀው ነገር መፍረድ እዚህ ላይ አይመጣ? ኤሊ እኮ በኋላ ስትነግረው ከተግሳጹ ይልቅ በረከትን የሰጣት። መጀመሪያ የተቆጣው ሰውዬ በኋላ ምን ሆነ? ባራኪ ሆነ። እግዚአብሔር ልመናሽን ይስጥሽ ያላት በኋላ ነው። ነገር ግን ያን ከማለቱ በፊት የወይን ጠጅሽን አርቂው ከማለት ልጄ ሆይ ምን ሆነሽ ነው ማለት አይቀልም ነበር? ይቀል ነበር። በማናውቀው መፍረድ ተገቢ እንዳልሆነ ከዚህ ከካህኑ ከኤሊ መማር እንችላለን። ካህና መልስ በኃይለ ቃል ለሚመጡብን ሰዎች እንዴት አይነት መልስ መስጠት እንዳለብን ተምረናል። ጸሎቷን በቤተ ክርስቲያናችን እለት እለት እንድንጸልያቸው ከተሰሩ ጸሎቶች መካከል አንዱ ጸሎት የማን ነው? የሃና መሳሙኤል ነው። አይደንቅም? የሃና መሳሙኤል ጸሎት አንዱ በቤተ ክርስቲያናችን ከተላላቁ ነቢያት ከነ ሙሴ፣ ከነ አዛሪያ፣ አናንያና ሚሳኤል፣ ከነ ንባቆም፣ ከነ ዘካርያስ፣ ከጸሎተ እግዝእትነ ማርያም ከመቤታችን ጸሎት ጋር ልክ እንደዛው አብሮ ከዳዊት መዝሙር ጋር አብሮ ጸሎተ ሃና መሳሙኤል አንዱ ጸሎት ነው። ለዛውም እጅግ የሚወደድ ጸሎት። የሚደንቃችሁ ነገር የሃናን ጸሎት ስታነቡት ከመቤታችን ጸሎት ጋር በጣም ተመሳሳይነት አለ። ሃና ሳሙኤልን ስትወልድ የጸለየችው ጸሎትና እመቤታችን ጌታን እንደምትወልድ ሲነገራት የጸለየችው ጸሎት በጣም ነው የሚመሳሰለው። በጣም ቤታችሁ ስትገቡ አስተያዩት፣ አንብቡት። በጣም የሚቀራረብ ጸሎት። ከሃና ጸሎት ጥልቅ የሆነ ጸሎትን እንማራለን። ሃና ድምፅ አላሰማችም፣ አልጮኸችም። ብቻ በለሆሳስ ከማን ጋር ነበር የምታወራው? ከእግዚአብሔር ጋር። እግዚአብሔር ደግሞ ስለ ጮህን አይደለም የሚሰማው፣ የነፍስን ጥልቅ ነው የሚያዳምጠው። እግዚአብሔር ከጥልቁ ነበር የምትጮኸው፣ ከውስጧ ነበር ለእግዚአብሔር የምትነግረው። ስለዚህ እግዚአብሔር ጸሎቷን ሰማት። እንዲህ አይነት ጸሎትን አሁን እኛ ጸሎታችን ቤተ መቅደስ መተን ስንጸልይ እንኳን ሰውን የሚረብሽም መሆን የለበትም አይደል እንዴ? አንዳንድ ጊዜ ገጥመዋችሁ አያውቁም? ሌላውን የሚረብሽ ጸሎት የሚጸልዩ አሉ አንዳንዶቹ በቃ እየጮሁ ይሄ ግብዞች ጸሎት ነው የግብ እቤታችን እንኳን ስንጸልይ መጮህ እኮ የግድ አስፈልጊ አይደል እግዚአብሔር ስለ ጮህን የሚሰማ አይደለም ዝም ስላልንም የማያዳምጥ አይደለም እንደውም የዝምታን ድምጽ መለየት የሚችል ነው እግዚአብሔር እኛም የሱን የዝምታ ድምጽ መለየት ከቻልን ትልቅ ነገር ያንን ማድመጥ መቻል መታደል ሐናም ሳሙኤል ከጥልቅ ስለዚህ ጸሎታችን ስንጸልይ ባለፈው ማስተብራያችኋለሁ አንደኛ በእግዚአብሔር ፊት ስሜታችን ምን መሆን አለበት ብያችኋለሁ አራ 15 ቀን አልሆነውን ካስተማር እውነት መሆን አለበት አላልኩ እ ብያለሁ የእውነት ስሜት ይዘን ከዛ ጸሎታችንን ለማን ማቅረብ ለልዑሉ ማቅረብ ልዑል አምላክ የዛን ጊዜ የሚሆነውን መልስ ወዲያውኑ ይሰጣናል ከዚህ ከመ ሳሙኤል ጥልቅ የሆነ ጸሎት ነው የምንማረው ጥልቅ የሆነ የውስጥ የሆነውን ጸሎት ነው የምንማረው ከዚያስ ሌላ ምን እንማራለን ካህኑ ኤሊ ባረካት አይደል የሚለው ባረካት ሴቲቱ ጸሎቷን ከጸለየችና ካህኑ ከባረካት በኋላ ሀዘን አልተየባት ምን አመናለች ጸሎቷም እንደተሰማ የካህኑ ምርቃት ቡራኬ እንደሚፈጸም አመናለች ስንቶቻችን ይሄን እናምናለን ዛሬ የካህናትን ኃጢያት ባበዛንበት ውስጥ ለውስጥ ቤተክርስቲያንን ለመጣል የሚጥሩ ሰዎች ካህናቱንና ምእመናኑን ለመለያየት የሄዱት አካሄድ እየተሳካላቸው ባለበት ሁኔታ ስንቶቻችን የካህናቱን ቡራኬ እንደ ትልቅ ቡራኬ የካህናቱን ጸሎት እንደ ትልቅ ብርቅ ጸሎት አድርገን ስንቶቻችን እንወስደዋለን አንዳንድ ጊዜ እኮ እግዚአብሔር ይስጣችሁ ብዬ ስናገር አረ ችግር የለውም ብለው ይሄዱዋል እግዚአብሔር ይባርካችሁ ስል አሜን ለማለት ዝም ብለው ይሄዱዋል አንዳንድ ሰዎች ደስ ይላሉ ገና ስንባርካቸው እንኳን ልዑል እግዚአብሔር ይባርክሽ ስንል አሜን አሜን የሚሉ በቃ የልዑል አምላክ ስም ብንባርክበት የሚፈጽም ነው ይሄንን ማመን ያስፈልጋል ኤሊ እግዚአብሔር ልመናሽን ይስማሽ የልብሽን መሻት ይስጥሽ ይላል አሜን ብላ አምና ስለሄደች ነው ሐና ጸሎቷ የተሰማው ልጅም ያገኘችው የሷም ጸሎትና የካህኑ ቡራኬ እንዴት አብሮ ስራ እንደሰራ ተመልከቱ የካህኑ ቡራኬ ብቻውን አልመጣም የማንን ትጋት አይቷል የሷን ጸሎት አይቷል የሷ ጸሎትም ብቻውን አልተቋጨም ጸሎቷን ማን አሳርጎላታል ካህኑ አሳርጎላታል ይወላችሁ የቤተክርስቲያን ስራው እኮ ይሄ ነው ምእመናን ሁሉ ተሰብስበን ምን ጸለየውን ካህናቱ ያሳርጉታል ይሄንን ማመን ካንድ ክርስቲያን የሚጠበቅ ነገር ነው ካልወዲያ ዝም ብሎ የሚገኝ አይደለም ብዙ ጊዜኛ በሐና ልጅ አምሳል የምናየው መንፈሳዊ ፍሬን የማፍራት ጉዳይ ብዙዎቻችን እንጨነቃለን አሁን ብዙ ጊዜ የሚመጣልኝ ጥያቄና ለመመለስ ምጥረውም ነገር ይሄ ነው ብዙ አመት ተማርን ብዙ አመት ደከምን ብዙ አመት ወጣን ወረድን እንዴት ይሻለኛል ምንም ግን ህይወቴ ላይ ለውጥ አላየም መንፈሳዊ ፍሬ አላፈራም ለምንድን ነው ብሎ ብዙ ሰው ይሄን ጭንቀት ይጨነቃል ይሄን ጥያቄ ይጠይቃል ሶስት ነገሮች ያስፈልጓቸዋል መንፈሳዊ ፍሬ ለማፍራት ሶስት አበይት ነገሮች ግድ ይሉናል ያስፈልጉናል አንደኛ ጥልቅ የሆነ መሻትና ጸሎት ጥልቅ የሆነ መሻትና ከልብ የሆነ ምን ጸሎት አስፈልገናል የጎደለን ነገር ትዕግስት ከሆነ የጎደለን ነገር ትህትና ከሆነ የጎደለን ነገር ንጽህና ከሆነ የጎደለን ነገር ራስን መግዛት ከሆነ የጎደለን ነገር አለመረጋጋት ከሆነ መጀመሪያ ያንን ነገር ከጥልቅ መሻት አለብን እንደገና ያንን ነገር ለማግኘት ከጥልቅ መጸለይ አለብን ከልባችን ያንን ፍሬ ማፍራት እንድንችል ከጥልቅ ወደ እግዚአብሔር መጮህ አለብን። እንደገና የካህናቱ ቡራኬ ደግሞ ያስፈልገናል። ሁለተኛው የካህናቱ ቡራኬ ማለት ምንድን ነው? እግዚአብሔር ይባርክሽ መባል ብቻ? ልጄ ሆይ በርቺ መባል ብቻ? አይደለም። ተግሳጻቸውም እኮ ላወቀው ሰው ቡራኬ ነው። ቁጣቸውም ቡራኬ ነው። ምክራቸው ቡራኬ ነው። ጸሎታቸው ወይም እግዚአብሔር ይባርክሽ ማለታቸው ብቻ አይደለም ቡራኬ። ምክርና ተግሳጽ ማግኘት እኮ መታደል ነው። የሚቆጣን ሰው ማግኘት እኮ መታደል መባረክ ነው። የሚቆጣ ሰው ባታገኝ ስተትህ ጽድቅ እየመሰለህ ትኖር የለምን? አዎ። ያ እንዳይሆን የሚመክረን የሚቆጣን የሚገስጸን ማግኘት መባረክ ነው። ፍሬ ለማፍራት ይህ ያስፈልጋል። ይህ ያስፈልጋል። የመጀመሪያ የራሳችን መሻትና ጸሎት፣ ከዛ የካህናቱ አስተዋጽኦ፣ ቡራኪያቸው፣ ጸሎታቸው፣ ተግሳጻቸው፣ ምክራቸው፣ ትምህርታቸው ያስፈልጋል። ሶስተኛው የእግዚአብሔር እርዳታ። እነዚህ ሁለቱም ቀጥታ ሄደው ማን ላይ ነው ያረፉት? እግዚአብሔር ላይ አይደለም ያረፉት? ሀና ፍሬ ያፈራችው እነዚህ ሁለቱ አንድ ላይ ማን ጋር ሲደርሱ ነው? እግዚአብሔር ጋር ሲደርሱ። የእግዚአብሔር እርዳታ ለምን? ጌታችን ራሱ ግልጹን ነግሮናል። እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። በእኔ ካልሆነ ፍሬ ልታፈሩ አይቻላችሁ። በእኔ ብትኖሩ ግን ፍሬ ታፈራላችሁ። ገበሬው አባቴ ነው። በእኔ የሚኖረው ብዙ ፍሬ አጥርቶ እንዲያፈራ ያደርገዋል። በእኔ ያልሆነውን ቅርንጫፍ ግን እየቆረጠ ይጥለዋል፣ ወደ እሳት ይጣላል። እንደውም ይህንን ሲደመድም ዮሐንስ 15 ቁጥር 5 ላይ ሲደመድመው ይሄንን ምሳሌውን ባጭር ቃል ሲያስቀምጠው ምንድን ያለው? ያለ እኔ አንዳች ታደርጉ ዘንድ አትችሉም ነው ያለ። በቃ መንፈሳዊ ተጋድሎን፣ መንፈሳዊ ፍሬ፣ የትሩፋት ስራ ለመስራት የግድ ከወይኑ ግንድ ጋር መጣበቅ ያስፈልገናል። በሱ ሆነን ነው የምንሰራው፣ ከእርሱ ጋር ሆነን ነው የምንሰራው። አሁን እኛ ከክርስቶስ ጋር ህብረት አለን ወይ? አስቸጋሪ ነው። በአንድም በብዙም መንገዶች ብናይ ከእግዚአብሔር ፈቃድ ውጭ ነው አይደል የምንንቀሳቀሰው። ስለዚህ እንዴት አይነት ፍሬ ነው የምናፈረው? እንዴት አይነት ፍሬ ሊገኝብን ይችላል? እነዚህ ሶስት ነገሮች ከተገኙ መንፈሳዊ ፍሬ እናፈራል። እነዚህ ከጎደሉ በምክነት እንቀጥላል። ልክ ብዙ አመት ታገስኳት ፍሬ ልታፈራ አልቻለችም፣ ቁረጣት የሚለው ትእዛዝ እስኪወጣ ማለት ነው። ምድሩን ለምን ታበላሻለች አይደል ያለው? ቆርጠጥ አላት። የዛን ጊዜ መከረኞች ካህናት፣ መከረኞች ቅዱሳን፣ መከረኞች መላእክት እንደገና ምን ይሆናሉ? ይወድቁና ጌታ ሆይ ይችን አመት ደግሞ ተዋት። የመጨረሻ ሀና ስለተሳለች የተሳለችው ምኗን ነበር? የሰጠኸኝን ልጇን ይላል የሰጠኸኝን ነው እሰጣለሁ ያለችው። ሴት ወንድ ምንም አላለችም። የሰጠኸኝን ግን እሰጣለሁ። እኔና እናንተ ክርስቶስ የሰጠንን ሰጥተነዋል? ይሄን እኮ የእግዚአብሔር ቃል እንዴት እንደሚመረምረን ተመልከቱ። የሰጠንን ሰጥተነዋል ወይ ለእግዚአብሔር? እስቲ የሰጠኝን ሰጥቼዋለሁ የሚለኛል? እስከ ዛሬ ክርስቶስ ከኛ ምን ምን ተቀብሏል? እስቲ ይሄን ሰጥቼው አውቃለሁ የምንለውን ነገር ግዴ ለሚኖር አልኩ አይደል? አይኖርም ምንም። እውቀታችንን ሰጥተነው ሊሆን ይችላል። የታወቀ ነው አይደል? በእውቀታችን ቤተ ክርስቲያንን ወይ ምንን ወይ የተቸገሩትን ረድተን ሊሆን ይችላል። በገንዘባችን ቤተ ክርስቲያን አሁን ንግስ ላይም ስትቆሙ ሰርክ ጉባኤም ሲጨበጨብና ልል ሲባል የምትሰሙት ሁላችንም ወስደን ለክርስቶስ የምንሰጠው ያልጠየቀንን ነገር ነው። ያልጠየቀን ከእኛ የማይፈልገውን ነገር ክርስቶስ ወደዚህ ዓለም መጣ ሚደንቀው ወደዚህ ዓለም ሲመጣ ለማንም ሀብት መስጠት አጀንዳ አልነበረው ነበረው እ ለማንም በአለም ላይ አንቱ የሚያሰኘው ዕውቀት የመስጠት አጀንዳም አልነበረው ለማንም በዚህ ዓለም ላይ እንዲሰግዱለት እንዲንቀጠቀጡለት የሚያደርግ sultaan የመስጠት እቅድም አልነበረው ታዲያ ምን ሊሰጥ መጣ ምን ሊሰጠን መጣ ምን ሰጥቶን ሄደ ይሄ ነው እኮ ጥያቄው ዓለም ልትመልስም ይገባት ጥያቄ ይሄ ነው ክርስቶስ መጥቶ ምን ሊሰጠን መጣ መጀመሪያ ይሄንን ሁሉ 5500 ዘመን ጠብቆ መጥቶ ምን ሊሰጠን ነበር እቅዱ ምን ሰጥቶን ሄደ ነው ጥያቄው እሱ ደግሞ ከኛ የሚፈልገው የሰጠንን እንድንሰጠው ነው መልሰ ይሄ ለክርስቲያን መልሱ ከባድ ነው ስለዚህ ክርስቶስ ምን ሊሰጠን መጣ ምን ሰጠን ምትናገሩትን በድፍረት ተናገሩት ከተሳሳታችሁም እኮ እንታረማለን አይደል ምን ሊሰጠን መጣና ምን ሰጠን እ ለምን ትጠራጠራላችሁ ለምን ተፋ እኮ ባህር ላይ ብትሆኑ የሚያሰጥ ምምነት ነው አይደለም እንዴ የሚያሻግር አይደለም የሚያሰጥ ምምነት ነው ክርስቶስ ህይወትን ሰጥቶናል እስቲ የእውነት ሰጥቶናል ምትሉ በድፍረት መልሱ ሰጥቶናል
አዎ
ሰጥቶናል
አዎ
ታዲያ ምን አስፈራችሁ አዎ ማንንም ሊሰጠን ስላልቻለ ማንንም አፌን ሞልቼ ነው መነግራችሁ ይሄንን ማንንም ሊሰጠን ስላልቻለ ብዙዎች ደክመዋል እኮ ነቢያትም ካህናትም ንግስታትም አበውም መስዋዕት ሰውተዋል ጸሎት ጸልየዋል ሱባኤ ይዘዋል ህይወትን መስጠት ግን ይችላል አልቻሉ እነሱ ራሳቸው ህይወትን ይጠሙ ነበር ህይወትን መስጠት አልቻሉ ስለዚህ አንድ ያ ልጁን ራሱን ላከው ለኛ ምን እንዲሰጠን በርሱ የሚያምን የአዲስ ኪዳን ይችላል መጨረሻው የአዲስ ኪዳን ወንጌል ምን ላት ይችላል ነው በነገራችን ላይ የአዲስ ኪዳን ወይም ወንጌል የምትባል ይችላል ሌላው ማብራሪያ ነው ሌላው ሁሉ የተጻፈው ማብራሪያ ነው ወንጌል ይችላል በርሱ የሚያምን የዘላለም ህይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን እስኪሰጥ ድረስ እግዚአብሔር ዓለሙን እንዲወደታል በቃ ይችላል ወንጌል ይችላል አትልከም ይሄ ተጻፈው ጳውሎስ የጻፈው ሌሎቹ የጻፉት ወንጌል ላይ ተጻፈው ይሄ ዝርዝር ነው ምንድነው ማብራሪያ ነው እንጂ በቃ ይችላል ወንጌል ይችላል በርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን እስኪሰጥ ድረስ እግዚአብሔር ዓለሙን እንዲሁ ወዶ እንዲሁ ስለዚህ በርሱ ያመነ ሁሉ የዘላለም ህይወት እንዲኖረው ማለቱ ምን ይዞ መምጣቱን ነው የሚያሳየው ህይወትን እነ ቅዱስ ኤፍሬም የሁሉ የጸሎታቸው አርብ ውዳሴ ማርያም ላይ ዘዚህ አነሞ ተነሳ ወእንቲያው ህይወት ወሀብን የኛን ሞት ወሰደ የሱን ህይወት ለኛ ሰጠን አይደለም እንዴ የሰጠን እኮ ምድራዊ ህይወት አይደለም ወይም ነገ በመቃብር የሚፈርስ የሚበሰብስ አዳማዊ አይነት ህይወት አይደለም ዘላለማዊ ህይወት ነው የሰጠን መጥቶ ህይወትን የሰጠን አሁን ጥያቄው እዚህ ጋር ነው የሰጠንን ሰጠነዋል ወይ የሰጠኸኝን ሰጣለሁ አይደል ያለች መሳሙኤል ሐና እሱ ምንም አልሰጠን ሀብት ስላልሰጠን ሀብታችንን አይፈልግም ወደዚህ ምድር መጥቶ ሀብት ሰጠን ምትሏ ሚል አታገኙማ አይደለም ዕውቀት ሰጥቻለሁና ዕውቀትን ሰጠኝም አላለም sultaan ሰጥቻለሁና sultaanን ሰጠኝም አላለም አይደለም ወይ ጠመንጃ ወይ ካርድህ ነው sultaan የሰጠህ ህይወትህን ግን እሱ ብቻ ነው የሰጠህ ማንንም ማን ሊሰጥህም አይችልም ስለዚህ ያንን መልሰን ሰጠነዋል ወይ እሺ አልሰጠነው እ ለመስጠት ፍላጎቱስ አለ ወይ አደ ቋቋይ የከንፈር መልስ አትልመዱ እንዶ ከንፈር ቀሎታል አይ አይደለም ለማለት ቀሎታል አዎማ ቀላልናት ሁለት ፊደል ስለሆነች አዎ በቃ ባንድ ባጭርቀን ፍላጎቱ ሳለ የመስጠቱ ስለሃና ስናወራ ከጥልቁ ሳወራ ነበር አይደል? ከጥልቁ ፍላጎት አለ የመስጠቱ። ምን ግዜም ከኔ ጋር ስትኖሩ ያለመዳችሁ ጠባይ አለ። አንድ ጥያቄ ስሰነዝር ከፊታችሁ ሌላ አስቤ እንደሆነ አልተረዱት። አሁን ለመመለስ ዝግጁ ሆናችሁ የሚቀመጥ ሌላ ጥያቄ አለ። ያለመመለስ ዝግጁ ባጼ ምኒልክ ግዜ ሆሳይና እንጦጦ ማርያም በትልቅ ክብር ይከበራል። ታውቃላችሁ አይደል? በትልቅ ክብር ይከበራልና ህዝብ ስለሚበዛ ካህናቱ ክርስቶስን ወክለው አህያዋ ላይ ለመቀመጥ እርስ በርስ ይራኮቱ ነበር። አንዱ ይነሳና አይ ዘንድሮ እኔ መቀመጥ ያለብኝ ካለ ሌላኛው ካህን ደሞ አንተ ደሞ ለዛ ትበቃለህ እንዴ አላውቀህም እንዴ ብሎ ይጀምራል። ያም አላውቀህም እንዴ ብሎ ይጀምራልና ብዙ ይራኮታሉ። እና አንድ ሆሳይን አለት መስማማት አቃታቸው። አህያዋ ላይ የሚቀመጥ ለማግኘት መስማማት አልተቻለም። የቤተክርስቲያኑ አስተዳዳሪ ጨነቃቸውና ምኒልክ ጋር ሄዱ። ጃንሆይ አቤት። አረ ዘንድሮስ ጭንቅ መጥቶብኛል። ምን አህያይቱ ላይ የሚቀመጥ ካህን ጠፋ እንዴ? እንዴት ይጠፋል? ሁሉም እኔ ነኝ የሚገባኝ የምቀመጠው አሉኝ። ስለዚህ ዛሬ የሚቀመጠውን ሰው በምን ልለይ? እንዴት ይሻለኛል አሉ። ይሄ ነው ችግሩ። አዎ ታዲያ ምን ችግር አለው? ምን ምኒልክ እንዲህ ብሎ አልበላቸው። የሆሳዕና ላይ አህያዋ ላይ የተቀመጠ አርብ ይሰቀላል ብሎ አልበላቸው። መምሩ መጡና በሉ ጃንሆይ የፈቀዱለት ሰው አለ። ማን ነው? ዛሬ ሆሳዕናን ስናከብር አህያዋ ላይ የሚቀመጥ የስቅለት ዕለት ጃንሆይ ፈርደዋል፣ ይሰቀላል። አይ ለዚህ ከሌ ይሻላል አንድም እኔ እቀመጣለሁ የሚል አንድ ነገር ስትመልስ፣ አንድ ነገር ስታስብ፣ አንድ ነገር ስትከራከር ከጀርባው የሚመጣውን ነው ማሰብ። እሺ አሁንም ለክርስቶስ ህይወታችሁን ለመስጠት ከጥልቅ የፈለጋችሁ አልኩኝ እንጂ ያሰባችሁ አላልኩ። የፈለጋችሁ ካልኩ እኔ ፈልግ ያለው ብላችሁ ከቆረጣችሁ ከዚህ ቀጥሎ ምናገረውን ትዛዝ መፈጸም ብቻ ይሆናል። ለምን? ከክርስቶስ ለክርስቶስ ህይወቱን ለመስጠት የፈቀደ ወይም ለክርስቶስ ህይወቱን ሊሰጥ ያለ በራሱ አያዝም። ያዛል? ንገሩ፣ ያዛል ወይ? ተው ያልኩን ትተዋለህ? ጥለህና ያልኩን ጥለህ ትመጣለህ? አሁን እጅ አውጣ። አያችሁት? አልተዘጋጀንም፣ እስካሁን አላሰብንበትም። የትምህርቴም አላማ በስሜት ዛሬ ብድግ እንድትሉ አይደለም፣ ላስብበት አይገባኝም ምን ብለን እንድናስብ ነው። ሁልጊዜም እንደምላችሁ ቢያንስ ቢያንስ አሁን የተፈቀደልንን መተው እንኳን ቢከብደን ያልተፈቀደልንን በመተው ራሳችንን ለሱ መስጠታችንን እንድናረጋግጥ እችን ቢያንስ ማድረግ እንችላለን። ለሱ ህይወቱን ለሰጠልን ለሱ ህይወቱን ለሰጠን ለሱ የተፈቀደልንን አይደለም ያልተፈቀደልን ነገሮች በመተው እንኳን መግለጽ እንችላለን። ምንድናቸው ያልተፈቀዱልን ነገሮች? ምንድናቸው? በደፈናው ኃጢአት አትበሉታ። በግል እንተዋወቃቸው የለን አይደለ? በግል እንተዋወቃቸዋለን አይደል? አሁንም እናንተ ትብላችሁ በደፈኑ ኃጢአት ትሉታላችሁ። አብሮ ሲኖሩ አናቃቸው። ሳወራ አልቆየሁም እስካሁን አልቆየሁም ወይ? እንደው ቢያንስ ትዳራችሁን አክሙ አልኩኝ አይደል? ያገባህትን ሚስትህን ማትወድ ለእሷ ያልተመቸህ ክርስቶስን ወደዋለሁ፣ ህይወቴን እሰጥለታለሁ፣ ለእሱም መቸዋለሁ ያስከረ በፍጹም በፍጹም እንደው ከዚህ ብንጀምር ነው ማለት ከዚህ ብንጀምር ከዚህ ብንጀምር እንኳን አንዳንድ ጊዜ ኋላንን سنባል ፊት ሆነን እንገኛለን የኛ ነገር እኮ አይደል ፊት ናቸው سنባል ደሞስ ኋላ ሆነን እንገኛለን በየትኛው ነገር መቀደም በየትኛው ነገር መከተል እንዳለብን ስለማናውቅ በእውነት ዛሬ የሚበጀንን እግዚአብሔር ነግሮናል ዛሬ በሰማችሁት ነገር መፈወስ ካልቻላችሁ መቼም አትፈወሱ ዛሬ እግዚአብሔር ከበቂ በላይ ነው የነገረን ጠንከር አድርጎ ነው የነገረን መረር አድርጎ ነው የነገረን እንደው ዝም ብዬ እመለከተዋለሁ እንደው ሳስበው ጌታችንን በጣም ያሳዘነው ነገር አለ ማለት ነው በይበልጥ ዛሬ በትዳር ጉዳይ ጌታ በጣም ሀዘኑን ነው አይደል የገለጸው መረር አድርጎ አይደል የነገረን ነው አይደለም የሰማይ ተቀምበታል ካልሰማችሁ ዋጋ ተከፍላላችሁ እመ ሳሙኤል ሐና ልጇን አምጥታ ሰጠች ከዛ በኋላ ሳሙኤል ምን አይነት ሰው ይሆን ይሆን የዚች ሴት ፍሬ ምን አይነት ይሆን ይሆን የኛ ፍሬዎች ነገ ምን ይሆናሉ የሚለውን ለማየት ዛሬኛን ማየት በቂ ነው ይቆየን ወስባሃት ለእግዚአብሔር